ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክብሯን አድማጮች እንደምን አመሻችሁ። ዛሬ ምሽት ክፍለ ጊዜ ጥናታችን ባለፈው ጀምረነው የነበርነውን የዮሐንስን ወንጌል ምዕራፍ 19ን ትምህርት አብረን በመመልከት እስከ ምዕራፍ 20 ቁጥር 5 አብረን እንዘልቃለን። እግዚአብሔር አምላካችን የተመሰገነ ይሁን። አስተማሪው ጌታ መንፈስ ቅዱስ ነው። በእውነት ድንቅ ነገሮችን ገላልጦ ያስተምረናል። እስቲ እንደ ወትሮ ሁሉ ዝማሬ በማስቀደም ዝግጅታችንን እንጀምር። ያባታችን ያዳም በደል
እግዚአብሔር ስለዚህ ዝማሬ የተመሰገነ። በዝማሬ የሚያገለግለን ወንድማችንን ገዛኝ ሙሴን እግዚአብሔር በአገልግሎቱ አብዝቶ ይባርከው። ንጸልይ። ጌታ ኢየሱስ ክርስቶስ ስለኛ የዋልከውን ውለታ፣ ስለኛ የከፈልከውን ሁሉ ስናስብ ልባችን በርግጥ እግዚአብሔር አምላክ ሆይ በጣም በጣም ይከብደዋል። እኛ መልሰን ለአንተ የምናደርገው ምንም ነገር የለም ተመስገን ከማለት በስተቀር። ከናፍርቶቻችን ተከፍቶ ስምህን ይቀድሳሉ። የተባረክኩን ዙፋንህ ለዘላለም ከፍ ከፍ ይበል። ጌታ ሆይ እኛን ባታገኘን ከተቅበዘበዝንበት ከጠፋንበት፣ እግዚአብሔር አምላኬ በልጅህ በጌታ በኢየሱስ ክርስቶስ በኩል እኛን ባትመልሰን ኖሮ ኖ በጠፋን ነበር። በጠላትም መንጋጋ ውስጥ እርሱም ደግሞ በተንገጫገጨብን ነበረ። አቤቱ ጌታችን ሆይ ስላገኘህን ስላዳንከን ለዘላለምም ለጽድቅም ደግሞ አድርገ ጌታዬ ሆይ ስለቀረስከን እጅግና መሰግናለን። ጌታ ሆይ እዚች ሰዓት ደግሞ ያንተን ጭንቅ ስቃይ እንድናስብ እርዳን። ጌታ ሆይ ያልክልንን ውለታ ማሰብ እንድንችል እርዳን። የደነዘዘ ልብ ሳይሆን ላንተ የሞቀ ልብን በውስጣችን ፍጠር። ጌታ ሆይ የሚኖረንን ጊዜ ባርክ፣ ቃልህን ምባርክልን። ስለ ዘላለማዊና ስለ ታላቁ ስም ስትል ስማን። አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ጌታ ኢየሱስ ክርስቶስ በፍርድ ወንበር ፊት መቅረቡንና ጲላጦስም ደግሞ እንዲሰቀል አሳልፎ መስጠቱን በስፋት ተመልክተን ነበር። በዛሬው ምሽት ደግሞ የዚያኑ ንቀጣይ ክፍል እናቀርብላችኋለን። እስቲ መጽሐፍ ቅዱሶቻችሁን ከፈት ከፈት አድርጉና ዮሐንስ ወንጌል ምዕራፍ 19 ቁጥር 17 ተመልከቱ። የዮሐንስ ወንጌል ምዕራፍ 19 ቁጥር 17 እና 18 ተመልከቱ። አድማጮች ጌታ ኢየሱስ በፍርድ ወንበር ፊት ቀርቦ ብዙ ስቃይ ከደረሰበት በኋላ በጲላጦስ ውሳኔ መሰረት አልፎ እንዲሰቀል መሰጠቱን በትላንትናው ምሽት ክፍለ ጊዜያችን ተመልክተናል። እስቲ በቁጥር 17 እና 18 ላይ የሰፈረውን ቃል ደግሞ እንመልከት። ኢየሱስንም ይዘው ወሰዱት፣ መስቀሉንም ተሸክሞ በዕብራይስጥ ጎልጎታ ወደ ተባለው የራስ ቅል ስፍራ ወደሚሉት ወጣ። በዚያም ሰቀሉት፣ ከእርሱም ጋር ሌሎች ሁለት፣ አንዱን በዚህ አንዱን በዚያ፣ ኢየሱስንም በመካከላቸው ሰቀሉ የሚልን ቃል እናገኛለን። ዮሐንስ ወገኖቼ መስቀሉ ምን እንደሚመስል አልገለጸልንም፣ ቦታውን ግን ገልጿል። ጄኔራል ጎርዶን የተባለ ሰው በከተማው ክልል ጎልጎታ የተባለውን ቦታ አልተቀበለውም። ከከተማው ውጪ ሌላ ቦታ ፈልጎ አገኘ። ያም የጎርዶን ጎልጎታ ተባለ። እኔም የማምነው ትክክለኛ ቦታ ይህ ነበር። እንደምታውቁት በብሉይ ኪዳን ስለ ኃጢአት የሚቀርብ መስዋዕት ሁሉ ከከተማ ውጪ መሆን ነበረበት። ሌዋውያን ምዕራፍ 4 ቁጥር 12 ተመልከቱ። ኦሪት ዘሌዋውያን ምዕራፍ 4 ቁጥር 12 ጌታ ኢየሱስ ክርስቶስ ስለ ራሱ የተጻፈውን ትንቢት ሲፈጽም በብሉይ ኪዳን የእርሱ አምሳያ የነበረውንም ፈጸመ። ለኃጢአታችን የተሰዋው ኢየሱስ ክርስቶስ ከከተማ ውጪ ተወሰደ። የዕብራውያን መልእክት ጻፊ ጌታ ኢየሱስ ከከተማ ውጪ መግቢያ መከራን እንደ ተቀበለ ይናገራል። አስተዋላችሁ? ጌታ ኢየሱስ ክርስቶስ ከከተማው መግቢያ ውጪ መከራን እንደ ተቀበለ ነው የሚገልጽልን። ዕብራውያን ምዕራፍ 13 ቁጥር 12 ተመልከቱ። ዕብራውያን ምዕራፍ 13 ቁጥር 12 በኋላ ተመልከቱ። ጲላጦስ ደግሞ ጽሕፈት ጽፎ በመስቀሉ ላይ አኖረው። ጽሕፈቱም የአይሁድ ንጉሥ የናዝሬቱ ኢየሱስ የሚል ነበረ የሚልን ዮሐንስ በቁጥር 19 ላይ አስፍሮልናል። ስለ ጌታ ኢየሱስ ክርስቶስ በሌሎች ወንጌሎች ውስጥ የተጻፈውን ከዮሐንስ ወንጌል ጋር ለማስማማት ምንም ሙከራ አላደረግኩም። እያንዳንዳቸው የተለያዩ ሲሆኑ ለተለያየ ዓላማም ተጽፈዋል። ስለ መስቀሉ የተጻፈውን በሙላት ለማግኘት አራቱን ጎን ለጎን ማየት አለብን። ከቁጥር 20 እስከ 22 ያለውን ተመልከቱ። ይህ ቃል በዕብራይስጥ በሃይማኖት ቋንቋ ተጽፎ ነበር። በግሪክ ባህላዊ በሆነና ትምህርት በሚሰጥበት ቋንቋም ተጻፈ። በላቲን የሕግና ሥርዓት ቋንቋ በሆነው ተጽፎ ነበር። ዓለም ሁሉ ይህን አይቶ ለዓለም እንደ ሞተ እንዲያውቅ ተጻፈ። ለዓለም መስበክ የሚገባው ይህ ወንጌል ነው። የዓለም ተስፋ ይህ ወንጌል ነው። ከቁጥር 23 እስከ 24 ያለውን ደግሞ አለፍ ብለን እንመልከት። ጭፍሮችም ኢየሱስን በሰቀሉት ጊዜ ልብሶቹን ወስደው ለእያንዳንዱ ጭፍራ አንድ ክፍል በአራት ከፋፈሉ። እጀ ጠባቡን ደግሞ ወሰዱ። እጀ ጠባቡንም ከላይ ጀምሮ ወጥ ሆኖ የተሰራ ነበር እንጂ የተሰፋ አልነበረም። ስለዚህ እርስ በርሳቸው ለማን እንዲሆን በርሱ ጣ እንጣጣልበት እንጂ አንቅደደው ተባባሉ። ይህም ልብሴን እርስ በርሳቸው ተከፋፈሉ፣ በእጀ ጠባቤም ጣ ተጣጣሉበት የሚለው የመጽሐፍ ቃል ይፈጸም ዘንድ ነው ይላል። ኢየሱስን በሰቀሉት ጊዜ የሚለውን ቃል አስተውሉ። ኢየሱስ እንዴት እንደ ሞተ የጻፈ ወንጌላዊ የለም። ስለ መስቀሉና ስለ ተሰቀለው ከእኛ የተሰወረ ብዙ ምስጢር አለ። አንዳንድ ጊዜ ሰዎች እንዳያዩ እግዚአብሔር መጋረጃን ይዘረጋል። ጨለማ መሬትን አለበሰ፣ ስለዚህ ሰዎች አላዩም። ማወቅ ያለብን ለማይረካው አእምሮአችን ጥያቄ መልስ ለመስጠት ብሎ እግዚአብሔር ዝርዝሩን አይሰጠንም። በሁለተኛ ደረጃ ደግሞ በአብና በወልድ መካከል የተፈጸመ የመስጠትና የመቀበል ጉዳይ ነበር። ይህም ስለ ዓለም ኃጢአት የተደረገ ሲሆን ከማስተዋላችን በላይ ነው። ማድረግ የሚገባን ነገር የኢየሱስ ክርስቶስ በመስቀል ላይ መሞት፣ ለእኛ የተሰጠውን የኃጢአት ይቅርታ አሜን ብሎ መቀበል ብቻ ነው። ወዳጆቼ እኔና እናንተ ይህን በማድረግ ብቻ ነው ጨለማውን ለማቋረጥ የምንችለው። በነገራችን ላይ ልብሶቹ ጥሩ ነበሩ እንጂ የገበሬ ልብስ አልነበሩም። አንድ ሰው ሰፍቶ ሰጠው፣ ወታደሮች ጣተጣጣሉበት። እነዛ ሮማውያን ባይረዱትም ትንቢት ነበር የተፈጸመው። ልብሶቼን ተካፈሉ፣ በእጀ ጠባቢም ላይ ጣተጣጣሉ የሚለው ቃል መዝሙር 22 ቁጥር 18 ላይ ተጽፎ እናገኛለን። መዝሙር 22 ቁጥር 18ን በኋላ ተመልከቱ። ከቁጥር 25 እስከ 27 ያለውን ደግሞ በኋላ ተመልከቱ። በዚህ ክፍል መሰረት ኢየሱስ ማርያምን አንቺ ሴት ብሎ በቃና ዘገሊላ ሰርግ ቤት በምዕራፍ 2 ጠርቷት እንደነበረ አሁንም ያንኑ ሲደግም እንመለከታለን። ጊዜው አሁን ደርሷል። ሊሞት ነው፣ ግን ይነሳል፣ ይከብራል። ከእናቱ ጋር የነበረው ዝምድና ይቋረጣል። ለእርሷም ሆነ ለእኛ ከዚያ በኋላ የነበረው ክርስቶስ ሆኖ ይኖራል። ትንሣኤው የእርሷን ስም ነጻ ያደርጋል። መልካም ስሟ የከበረ ይሆናል። ነገር ግን እንደ ማንኛውም አማኝ እርሷም በእምነት ወደ ኢየሱስ መምጣት አለባት። ለዓለም ኃጢአት በመስቀል ላይ ሲሞት አልረሳትም። ከትንሣኤው በኋላ በሰገነት ቤት በነበረው ክፍል ማርያም ከደቀ መዛሙርቱ ጋር በጸሎት ላይ እንደ ነበረች በሐዋርያት ሥራ ምዕራፍ 2 ቁጥር 14 ላይ እናያለን። የሐዋርያት ሥራ ምዕራፍ 2 ቁጥር 14ን በኋላ ተመልከቱ። ከዚያም በኋላ ስሟ ከሌሎች መካከል ይቀራል። በሕይወት በነበረች ዘመን ሁሉ ጌታ እንደ ጠየቀው ዮሐንስ ወደ ቤቱ ወስዶ ይረዳት ነበረ። ከቁጥር 28 እስከ 30 ያለውንም በኋላ ተመልከቱ። ዮሐንስ የመጽሐፍት ቃል እንደ ተፈጸመ መሆኑን በጥንቃቄ በዚህ ክፍል ያሳየናል። ስለ መስቀሉ አፈጻጸም የሚናገሩ ክፍሎች በብሉይ ኪዳን ውስጥ ይገኛሉ። ከነዚህም መዝሙር 22፣ ዘፍጥረት 22 ጻፍ አድርጓቸው። መዝሙር 22፣ ዘፍጥረት 22፣ ኢሳይያስ 53፣ ኢሳይያስ 53 እና ዘሌዋውያን ምዕራፍ 16ን ለምሳሌ ያህል ለመጥቀስ እወዳለሁ። እነዚህ እንግዲህ ስለ መስቀሉ አፈጻጸም የሚናገሩ ክፍሎች ናቸው። እርሱ በመስቀል ላይ ተሰቅሎ ሳለ ተጽፎ የነበሩት 28 ትንቢቶች ተፈጸሙ። ተጠማው የሚለው ቃል የመዝሙር 69 ቁጥር 21 ፍጻሜ ነው። አስተዋላችሁ? ተጠማው የሚለው ቃሉ የመዝሙር 69 ቁጥር 21 ፍጻሜ ነው። ተፈጸመ። ምን ነበር የተፈጸመው? ያንተና ወገኔ ሆይ የኔ ደህንነት ተፈጸመ። ለአባቱ በሰጠው የሥራ መግለጫ የሰጠኸኝን ሥራ ፈጽሜያለሁ አለ። ዮሐንስ ምዕራፍ 17 ቁጥር 4ን ተመልከቱ። ዮሐንስ 17 ቁጥር 4 በመቀጠል ደግሞ አለፍ ብላችሁ ዮሐንስ ወንጌል ምዕራፍ 19 ከቁጥር 31 እስከ 37 ያለውን ተመልከቱ። ዮሐንስ 19 ከቁጥር 31 እስከ 37 ያለውን በኋላ ተመልከቱ። ዮሐንስ በመጀመሪያ የጠቀሰው ትንቢት ተፈጽሞ በዚህ ክፍል እናገኛለን። ቃሉም እንደዚህ ይላል፣ እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል። መዝሙር 34 ቁጥር 20ን ተመልከቱ። መዝሙር 34 ቁጥር 20 ሁለተኛው ግን አሁንም ፍጻሜውን እየተጠባበቀ ነው። ቃሉም ወደ እርሱም ወደ ወጉት ይመለከታሉ፣ ሰውም ለአንድያ ልጁ እንደሚያለቅስ ያለቅሱለታል ይላል። ዘካርያስ ምዕራፍ 12 ቁጥር 10 ተመልከቱ። ዘካርያስ 12 ቁጥር 10ን ይመለከቷል። ተወቅቷል፣ ያም ደግሞ ተፈጽሟል። ዘካርያስ ቀጥሎ እርሱ ተመልሶ ይመጣል ይላል። ተመልሶ ሲመጣ የወጉትን በዓይኖቻቸው ያዩታል፣ ያለቅሱለታል ይላል። ይህ ወደፊት የሚፈጸም ነው። ኢየሱስ በዮሴፍ መቃብር ስለ መቀበሩ ከዚህ ቀጥለን እንመለከታለን። የምንመለከተው እውነት የሆነ ነገር ነው። ይህም ወንጌሉ የያዘው ታሪካዊ የሆነ ታላቅ እውነት ነው። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ፣ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረም፣ መጽሐፍ እንደሚል በሦስተኛው ቀን ተነሣ ይላል። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 3 እስከ 4 ያለውን ተመልከቱ። አንደኛ ቆሮንቶስ 15 ከቁጥር 3 እስከ 4 ይህ ወዳጆቼ ለወንጌል ማዕከላዊ የሆነ እውነት ነው። መዳናችን ከዚህ እውነትና ከክርስቶስ ጋር ባለ ንብረት ወይም ግንኙነት ይወሰናል። አንተስ ወገኔ ሆይ ታምነዋለህን? ስለ አንተ በመስቀል ላይ በሞተ ጊዜ በፈጸመው ነገር አምነሃልን?
ስላንተ ባንተ ምትቆኖ እንደሞተ አንተን ለማዳን እንደሞተ አሁንስ አምነሃልን?
ከቁጥር 38 እስከ 40 ያለው እንደሞን መልከት። ከዚህም በኋላ አይሁድን ስለፈራ በስውር የኢየሱስ ደቀ መዝሙር የነበረ ያርማትያስ ዮሴፍ የኢየሱስን ሥጋ ወሰደ። ደግሞ ማስቀድሞ በሌሊት ወደ ኢየሱስ መጥቶ የነበረው ኒቆዲሞስ መጥቶ ንጥር የሚያል የከርቤና የሬት ቅልቅል ይዞ መጣ። የኢየሱስንም ሥጋ ወሰደው። እንደ አይሁድ አገናነዝ ልማድ ከሽቱ ጋር በተልባ እግር ልብስ ከፈኑት ይላል። የኢየሱስን አስከሬን ተቀብሎ ለመቃብር ያዘጋጁ ሁለቱ የታወቁ ሰዎች ነበሩ። ያርማትያስ ሰው የነበረው ዮሴፍ ሀብታም ነበር። ኒቆዲሞስ በሌሊት ወደ ኢየሱስ ክርስቶስ የመጣ የአይሁድ አለቃ ነበር። ሁለቱ ወገኖች በስውር የኢየሱስ ደቀ መዛሙርት ሆነው ይኖሩ ነበሩ። አሁን ግን በይፋ ወጡ። እነዚህን ሰዎች ብዙ ባንቃወም ይሻላል። ፊት ተሰውረው ኖሩ። ነገር ግን የኢየሱስ ደቀ መዛሙርት እንደ በጎች ተበትኖ ራሳቸውን በሸሸጉበት ሰዓት እነዚህ ሁለቱ በግልጽ ወጡ። የእስራኤል ልጆች በባርነት በግብፅ አገር በነበሩበት ጊዜ አስከሬንን ከመቅበር በፊት ቶሎ እንዳይፈርስ የሚጠብቅ ቅባት ቀብቶ መቅበርን ከዚያ ተማሩ ይባላል። በብሉይ ሆነ በአዲስ ኪዳን የእግዚአብሔር ልጅ የሆነ ሰው ሥጋ ከሞት እንደሚነሳ ያምናል። በመበስበስ ይዘራል፣ ባለመበስበስ ይነሳል። በድካም ይዘራል፣ በኃይል ይነሳል። የሚነሳው የከበረ ሥጋ ነው። ከዚህም የተነሳ የእግዚአብሔር ልጆች ለሥጋቸው ክብርን ይሰጣሉ፣ ይጠነቀቁለታልም። የነበረው ልማድ የሰውየውን ግማሽ ክብደት የሚመዝን ቅባት መጠቀም ስለ ነበረ ጌታ 200 ንጥር ይመዝን ነበር ብለን እናምናለን። ይህን ቅባት ከከርቤና ሬት ቅልቅል ጋር አደባልቀው ሥጋውን አሹት። ያም ሰውነቱ ሙሉ ይሸፍነውና ከነፋስ ይጠብቀዋል። ማሸት ከጣት ይጀምራል። ከዚያም እጅና ጠቅላላ ሥጋውን ያሹ ነበር። በሌላ አነጋገር የጌታን ሥጋ እንዳይበላሽ አደረጉት። በተልባ እግር ልብስ ከፈኑት። በትንሣኤ ቀን ጠዋት ዮሐንስ የተልባ እግሩን ልብስ በመቃብር ውስጥ አየ። ከዚያ በኋላ ጌታ ኢየሱስ በርግጥ እንደ ተነሳ አውቆ እንዳመነ ታስታውሳላችሁ። በተሰቀለበትም ስፍራ አትክልት ነበረ። በአትክልቱም ማንም ገና ያልተቀበረበት አዲስ መቃብር ነበረ። ስለዚህ መቃብሩ ቅርብ ነበረና ስለ አይሁድ የማዘጋጀት ቀን ኢየሱስን በዚያ አኖሩት የሚለውን ደግሞ በቁጥር 40ና 41 ላይ እናገኛለን። ፋሲካ ስለ ደረሰ ቶሎ መቅበር ነበረባቸው። ከዚህም የተነሳ ሽቱ የመቀባቱን ሥርዓት እንደሚገባ አልፈጸሙም። ይህም ከበዓሉ በኋላ ሴቶች የበለጠ ሽቱ ገዝተው ለሥጋው የበለጠ ጥንቃቄ ለማድረግ ለምን እንደመጡ ለመረዳት እንችላለን። ይህም በጣም ወደ ተከበረውና ወደሚቀጥለው ምዕራፍ ያሸጋግረናል። እንግዲህ አድማጮች ዮሐንስ ወንጌል ምዕራፍ 19 ጥናታችን በዚሁ ተጠናቀቀ። ከዚህ በመቀጠል ደግሞ የምዕራፍ 20 ትምህርት አብረን አንድ ላይ እንመለከታለን። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና ዮሐንስ ወንጌል ምዕራፍ 20 አውጡ። የዚህ ምዕራፍ አብይ ርዕሱ ወይም አብይ ጉዳዩ የኢየሱስ ትንሣኤ፣ ጌታ ኢየሱስ ለማርያም መገለጡ፣ እንዲሁም ለቶማስ መገለጡን የሚያወሳ ይሆናል። አብይ ጉዳዩን አንድ ጊዜ ደግምላችኋለሁ። የኢየሱስ ትንሣኤ፣ ጌታ ኢየሱስ ለማርያም መገለጡ፣ እንዲሁም ለቶማስ መገለጡን የሚያወሳ ነው። አድማጮቼ በዮሐንስ ወንጌል መሠረት ይህ የትንሣኤ ምዕራፍ ነው። የክርስቶስ ትንሣኤ የክርስትና እምነት ልብና ደም ነው። እጅግ አስፈላጊ ከመሆኑ የተነሳ አንድ ሰው ስለ ክርስቶስ ሞት ብዙ ስንናገር፣ ስለ ትንሣኤው ግን እስከዚህም ብዙ አንናገርም አለ። ይህም በዛሬው ዘመን የሚፈጸም ነው። የሥነ መለኮት መጻሕፍት፣ የቤተ ክርስቲያን መዝሙር፣ ስብከቶች ሁሉ ስለ ክርስቶስ ሞት ብዙ ያወሳሉ። ብዙ ጊዜ የክርስቶስ ትንሣኤ የሚነሳው በፋሲካ ሰሞን ብቻ ነው። ማስተዋል ያለብን ከባለ 50 ጀምሮ በአዲስ ኪዳን የምናነባቸው ስብከቶች አብዛኞቹ ስለ ክርስቶስ ትንሣኤ ይናገራሉ። እስቲ ቁጥር 1 እንመልከት። የኢየሱስ ትንሣኤ። ከሳምንቱ በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች። ድንጋዩን ከመቃብሩ ተፈንቅሎ አየች ይላል። ከሳምንቱ የመጀመሪያው ቀን እሁድ ነው። መግደላዊት ማርያም በማለዳ ወደ መቃብሩ መጣች። የሰንበት ቀን የተለወጠው መቼ ነበር? ይህ ጥያቄ ብዙ ጊዜ የሚነሳው ያምልኮና የረፍት ቀን ቅዳሜ መሆን አለበት በሚሉት ወገኖች ነው። ቀኑ የተለወጠው ኢየሱስ ከሞት በተነሳ ጊዜ ነበር። በሰንበት ቀን ሞቶ ተኝቶ ነበር፣ በዕለተ እሁድ ሕያው ሆነ። ከዚያን ጊዜ ጀምሮ ምእመናን ከሳምንቱ በመጀመሪያው ቀን ይሰበሰቡ ነበር። አስተውሉ ወገኖቼ ሆይ፣ የሰንበት ቀን ያሮጌው ፍጥረት ክፍል ነው። አስተዋላችሁ? የሰንበት ቀን ያሮጌው ፍጥረት ክፍል ነው። እግዚአብሔር ሁሉን ከፈጠረ በኋላ በሰንበት ቀን አረፈ። በኢየሱስ ክርስቶስ ወደ አዲስ ፍጥረት መጥተናል። ባለ 50 ከሳምንቱ በመጀመሪያው ቀን በዕለተ እሁድ ቀን ነበር ያለው። የመጨረሻውን ወንጌል የጻፈው ዮሐንስ ኢየሱስ ከሞት የተነሳው ከሳምንቱ በመጀመሪያው ቀን መሆኑን ጠበቅ ሲያደርግ ይገርማል። ሶስት ሴቶች ማርያም መግደላዊት፣ ማርያም የያዕቆብ እናትና ሰሎሜ ወደ መቃብሩ ጉዞ ሲጀምሩ ሽቱ ያዙ ሌሎች ሴቶች ተከተሏቸው። ሶስቱ ድንጋዩ ከመቃብሩ ተፈንቅሎ አገኙት። መግደላዊት ማርያም ለደቀ መዛሙርቱ ለመንገር ሮጠች የሚለውን ቃል በሉቃስ ወንጌል ምዕራፍ 23 ከቁጥር 55 እንዲሁም ምዕራፍ 4 ቁጥር 9 ዮሐንስ ምዕራፍ 20 ከቁጥር 1 እስከ 2 ባለው ስፍራ እናገኛለን። ማርያም ያዕቆብና ዮሳ እናት ወደ መቃብሩ ቀረብ ብላ የጌታን መልአክ አየች። ማቴዎስ 28 ቁጥር 2ን ተመልከቱ። ከዚያም ወደ ኋላ ተመለሰችና ሽቱ የያዙ ሌሎች ሴቶች ጋር ተደባለቀች። ይህ ሲሆን የመግደላዊትን ቃል ሰምቶ ጴጥሮስና ዮሐንስ በሩጫ ወደ መቃብሩ መጡ። መቃብሩ ውስጥ ተመለከቱ፣ ምንም ሳያዩ ተመልሰው ሄዱ። ዮሐንስ 20 ከቁጥር 3 እስከ 10 ያለውን ስፍራ መመልከት ይቻላል። ዮሐንስ ምዕራፍ 20 ከቁጥር 3 እስከ 10 መግደላዊት ማርያም እያለቀሰች ተመልሳ መጣችና ሁለት መላእክትንና በኋላም ኢየሱስን አየች። ዮሐንስ 20 ከቁጥር 11 እስከ 18 ያለውን መመልከት ይቻላል። ከዚያም ኢየሱስ እንዳዘዛት ለደቀ መዛሙርቱ ለመንገር ትሄዳለች። ያዕቆብና ዮሳ እናት የሆነችው ማርያም ሽቱ የተሸከሙትን ሴቶች ስታይ ተመለሰች፣ እነርሱ ሁለት መላእክትን አገኙ። ሉቃስ 24 ከቁጥር 4 እስከ 5 ያለውን መመልከት ይቻላል። ማርቆስ ምዕራፍ 16 ቁጥር 5ንም ተመልከቱ። እነርሱም የመልአኩን ቃል ሰሙ። ከዚያም ወደ ደቀ መዛሙርት ሲሄዱ ኢየሱስ ተገናኛቸው የሚለውን ደግሞ ማቴዎስ 28 ከቁጥር 8 እስከ 10 ባለው ስፍራ መመልከት ይቻላል። ማቴዎስ 28 ከቁጥር 8 እስከ 10 መግደላዊት ማርያም ኢየሱስ ሰባት አጋንንት ያወጣላት ሴት ነበረች። አንዳንድ የመጽሐፍ ቅዱስ ተማሪዎች እርሷ የኢየሱስን እግር በጸጉሯ ካበሰች ኃጢአተኛ ሴት ጋር አንድ እንደሆነች ይቆጥራሉ። ይህ ሊረጋገጥ የማይችል በግምት የተሰጠ አስተያየት ነው። እኔ ግን ትልቅ ችሎታ ያላት ሴት እንደሆነች ቆጥራታለሁ። ከመቃብሩ ውስጥ አስከሬኑን ስታጣ ቶሎ ብላ ሮጠችና ለጴጥሮስና ለዮሐንስ ነገረች። እየሮጠችም ወደ ስምዖን ጴጥሮስና ኢየሱስ ሲወደው ወደ ነበረው ወደ ሌላው ደቀ መዛሙርት መጣ። ጌታን ከመቃብር ወስደውታል፣ ወዴትም እንዳኖሩት አናውቅም አለቻቸው። ኢየሱስ ይወደው የነበረ ደቀ መዝሙር ዮሐንስ ነበር። እርሱም ሁልጊዜ እንደዚህ እያለ ስለ ራሱ ይናገራል እንጂ ስሙን አይገልጽም። የይሁዳ መልእክት ቁጥር 21 የይሁዳ መልእክት ቁጥር 21 ወደ ዘላለም ሕይወት የሚወስደውን የጌታችን ኢየሱስ ክርስቶስን ምሕረት ስትጠብቁ በእግዚአብሔር ፍቅር ራሳችሁን ጠብቁ ይላል። ወዳጆቼ በእግዚአብሔር ፍቅር ራሳችሁን ጠብቁ፣ ምክንያቱም እግዚአብሔር እንደሚወዳችሁ ታውቃላችሁና እርሱ እንዳይወዳችሁ መከልከል አትችሉም። ዮሐንስ የወሰደውን አቋም ለራሳችሁ ብትወስዱ ለእናንተም በጣም ግሩም ነው። ኢየሱስ ይወደው የነበረ ሌላው ደቀ መዝሙር ይላል። ስምዖን ጴጥሮስና ዮሐንስ አንድ ላይ ሆነው እናገኛቸዋለን። ዮሐንስ እርሱንም ወደ ቤቱ አስገብቶ ይሆናል። ሌሎች ደቀ መዛሙርት ጴጥሮስ ጌታን እንደ ካደ በሰሙ ጊዜ ያገለገሉት ይመስለኛል። ጴጥሮስ ጓደኛ የሚሆነውን ሰው በፈለገበት ሰዓት ዮሐንስ ወደ ቤቱ ስላስገባው እግዚአብሔርን አመሰገነ። የነጎድጓድ ልጅ የነበረው ዮሐንስ የፍቅር ሐዋርያ ሆነ። ይህ ግሩም አይደለም ወይ ወገኖቼ? መግደላዊት ማርያም ኢየሱስ ይነሳል ብላ አልጠበቀችም ነበር። በአይምሯ ውስጥ የነበረው አስከሬኑን አንድ ሰው ወስዷል የሚል ሐሳብ ነበር። የአይሁድ መሪዎች ቆይተው ደቀመዛሙርቱ የኢየሱስን አስከሬን ሰረቁ ብለው መክሰሳቸውና ማርያም አስከሬኑን ወስደውታል ብላ ማሰቧ የሚደንቅ ነገር አይደለምን? በዚያ የመጀመሪያ አይሁድ የኢየሱስ አስከሬን ተሰርቆ ተፈልጎ ቢገኝ ኖሮ የአይሁድ ሃይማኖት መሪዎች የተጠየቁትን ይከፍሉ ነበር። ስለዚህ ጴጥሮስና ሌላው ደቀ መዝሙር ወጥተው ወደ መቃብሩ ሄዱ። ሁለቱም አብሮ ሮጡ። ሌላው ደቀ መዝሙርም ከጴጥሮስ ፈጥኖ ወደ ፊት ሮጠና አስቀድሞ ከመቃብሩ ደረሰ የሚልን ቃል ደግሞ ከቁጥር 3 እስከ 4 ባለው ስፍራ ላይ እናገኛለን። ወገኖቼ ስምዖን ጴጥሮስና ዮሐንስም ትንሣኤ ይሆናል ብሎ አልጠበቁም። ጊዜው ጨለማ ስለነበረ ማርያም አስተውላ መቃብሩ ውስጥ የተመለከተች አልመሰላቸውም ነበር። ድንጋዩ ተፈንቅሎ አየች፣ ፈርታም ሮጠች፣ ወይም ተሳስታ ወደ ሌላ ሰው መቃብር ሄደች ይመስላቸው ነበር። ወዳጆቼ ዛሬ ሕያው የሆነውን ፍለጋ ወደ መቃብር አትሂዱ። ወደ መቃብር ሲሮጡ ሕያው የሆነውን እናገኛለን ብሎ አልጠበቁም። የጌታን አስከሬን እናገኛለን ብለው ግን አሰቡ። ሌላው ደቀ መዝሙር የሚባልለት ዮሐንስ ነበር። ገና ወጣት ስለነበረ በሩጫ ጴጥሮስን ቀደመ። ይህም ከደቀ መዛሙርቱ መካከል ዮሐንስ በእድሜ የሁሉም ታናሽ ነበር የሚለውን አባባል ያረጋግጣል። ሁለቱ በእድሜ ይራራቃሉ ብዬ አስባለሁ እኔ። ዮሐንስ ምናልባት 18 ወይም 19 ዓመት ብቻ ይሆናል። ዝቅም ብሎ ቢመለከት የተልባ እግሩን ልብስ ተቀምጦ አየ፣ ነገር ግን አልገባም ይላል። ቁጥር 5ን ይመለከቷል። ዮሐንስ ያየው ነገር ብቻ ኢየሱስ ከሞት እንደ ተነሳ አሳምነው መጀመሪያ ወደ መቃብሩ ደረሰ። ችኩል ሰው ስላልነበረና ጴጥሮስንም ስለሚያከብር ቀድሞት አልገባም። ከድንጋዩ በተቆፈረው ትንሽ ቀዳዳ ብቻ ዝቅ ብሎ ተመለከተ። ያሳመነውንም ማስረጃ አገኘ። እግዚአብሔር የሰውን ልብ ለማሳመን ወገኖቼ በዚህች አነስተኛ ነገር ሲጠቀም ይገርማል። አንድ ሰው ትላልቅ መዝጊያዎች የሚያሽከረክሩት በትንሽ ብረት ላይ ነው አለ። ዮሐንስ የተልባ እግሩን ልብስ በመቃብር ውስጥ አየ፣ አስከሬኑ ግን ተነስቶ ሄዶ ነበር። እግዚአብሔር ስለዚህ ነገር የተመሰገነ ይሁን። እንግዲህ በጌታ የተወደዳችሁ አድማጮች የዛሬው ምሽት ጥናታችን በዚሁ ተጠናቀቀ። ጥናቱን አስመልክቶ ያላችሁን አስተያየት ወይም ጥያቄ በአድራሻችን ላኩልን። የዚህን ተከታይ ክፍል በነገው ምሽት ክፍለ ጊዜ ይዘንላችሁ እንቀርባለን። እስከዚያው ድረስ ሰላም።
የትንሣኤው ምስክር ነኝ፣ የሕይወት ደጃፍ ተከፈተ። ኢየሱስ ተነስቷል፣ ኢየሱስ ተነስቷል፣ ኢየሱስ ተነስቷል፣ ሞትን አሸንፏል። የእግዚአብሔር ብርሃን በራ፣ ጨለማዬን ተወገደ። ኢየሱስ ተነስቷል፣ ኢየሱስ ተነስቷል፣ ኢየሱስ ተነስቷል፣ ሞትን አሸንፏል። ጨፍቀቀው ፊቴ ፈካ፣ በደስታ ዘይት ተሞላው። ኢየሱስ ተነስቷል፣ ኢየሱስ ተነስቷል፣ ኢየሱስ ተነስቷል፣ ሞትን አሸንፏል። ኢየሱስ ተነስቷል፣ ኢየሱስ ተነስቷል፣ ኢየሱስ ተነስቷል፣ ሞትን አሸንፏል።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።